እንግዲህ አይን ባንኩ የተቋቋመው በኢትዮጵያ አቆጣጠር በ1995 ወይም በፈረንጆች 2003 ነው። ዋና አላማው የተቋቋመበት ምክንያት እንደዚሁ በአገር አቀፍ ጥናት ሲካሄድ በኢትዮጵያ ውስጥ ከ300,000 ሰው በላይ በአይን ብሌንና ተያዥ ምክንያት አይነ ስውር ሆነው እንደተገኙ ጥናቱ አመላክቷል። ይህ አይን ብሌን ጠባሳ አይነ ስውርነት ደግሞ ሊድን የሚችለው ብቸኛው አማራጭ በየትኛውም ዓለም ላይ ከሌላ ሰው በተገኘ የአይን ብሌን ንቅለ ተከላ ሲደረግለት ነው። ይህንን ችግር ያዩ በዘርፉ የሰለጠኑ ባለሙያዎች እና በጊዜው ጉዳዩ ያንገበገባቸው ሰዎች ይሄ አይን ባንክ እንዲቋቋም ኦርቢስ ኢንተርናሽናል የኢትዮጵያ የሚባል ዓለም አቀፍ አይን ላይ የሚሰራ ኤንጂኦ ነው። አዲስ አበባ ጤና ቢሮ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና በቃ ሚኒስቴር የዛን ጊዜ ወይም የአሁኑ የጤና ሚኒስቴር ማለት ነው በጋራ በሶስትዮሽ ስምምነት ነው ይሄን የአይን ባንክ ያቋቋመው። ስለዚህ ዋና አላማው በአይን ብሌን ጠባሳ ምክንያት አይነ ስውር የሆኑ ሰዎች ከበጎ ለጋሾች በሚገኝ አይን ብሌን ንቅለ ተከላ ተደርጎላቸው መልሰው ብርሃናቸውን እንዲመለስ ለማድረግ ነው። ከዛ ባሻገር ደግሞ የአይን ብሌን ልገሳ ባህል እንዲደብር ሰዎች ከህልፈታቸው በኋላ አይን ብሌናቸውን እንዲለግሱ የግንዛቤ ማስጨበጫ ስራ ለመስራት ነው የአይን ባንኩ በዋናነት የተቋቋመበት ዓላማ። በጊዜው
እንግዲህ ባንኩ ስራውን ለመስራት እንዲያስችለው ቀደም ብለው እንደጠቀሱት ነዋሪዎች የአይን ብሌናቸውን እንዲለግሱ የማስተባበር ዘመቻዎችን በተደጋጋሚ ይሰራል። ከሰሞኑም እንግዲህ አዲስ ዘመቻ መጀመሩን ሰምተናል። ዘመቻው ምን ያክል ውጤታማ የሆነ ነው? እነማንስ የአይን ብሌናቸውን ለመለገስ ተስማሙ የሚለውን እስቲ ባጭሩ ይንገሩን።
አይን ባንክ የተለያዩ የግንዛቤ ማስጨበጫ መንገዶችን ቀርጾ ይሰራል። በዋናነት ለጊዜው እየሰራበት ያለው ወጪም የማይጠይቀው በቀላሉ ለብዙ ሕዝብ የሚደርሳል ብለን የምናስበው በሶሻል ሚዲያዎቻችን ነው። በሁሉም ሶሻል ሚዲያዎች ላይ አለን። የኢትዮጵያ አይን ባንክ ወይም ማይ ባንክ ኦፍ ኢትዮጵያ ብሎ በዛ የግንዛቤ ማስጨበጫ ስራ እንሰራለን። ከዛ ባሻገር በታዋቂ ሰዎች ድርጅቶች እንደዚህ ፍላጎት እንደዋቸው ወደ አይን ባንኩ መጥተው እኛ በድርጅትም በግለሰብም በቤተሰብም የአይን ባንኩ ጋር መጥተው ቃል መግባት ይቻላል እና እንደዛ አድርገው ሲገቡ ለእኛ የማነቃቂያ እንትን ይሰጣሉ። አንድ ታዋቂ ሰው መጥቶ የአይን ባንኩ ጋር የአይን ብሌኑን ለመለገስ ቃል ሲገባ በዛው በተያያዥ እኔ እስከ ህልፈቴ ድረስ በዙሪያ ያሉ ሰዎችን ለማስተማር ዝግጁ ነኝ፣ እኔ አስተምራለሁ፣ ስለ ብሌን ልገሳ ባህል መዳበር የዙሪያ ያሉ ሰዎችን አሳምናለሁ እያለ ነው ቃል የሚገባውም። ምክንያቱም የአንድ ሰው አይን ብሌኑን ለመለገስ ቃል ገባ ማለት እሱ ህልፈት ያጋጥመው የሚለግሱት ቤተሰቦቹ ናቸው። የቃሉን እንዲፈጸም አሳምኖ ቃል ሄደ ለአይን ባንኩ ካላሳወቁት አይን ባንኩ ደግሞ ሊያነሳ አይችልም ማለት ነው ቃል ቢገባም እንኳን። ይህንን ስራዎች በቅድሚያ ሰርተው ማለፍ አለባቸው እና እነዚህ ነገሮች እዚህ ላይ ትኩረት አድርገን እንሰራለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮቹ የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም ደጋፊዎችም መጥተው በአይን ባንኩ እኛ ከህልፈታችን በኋላ የአይን ብሌናችን እንለግሳለን፣ በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ 30 እስከ ጳጉሜ 2 በነበረው ጊዜ የቃሌ መግባት ስነ ስርዓት ነበር የነሱ። ይሄ ብዙ የማነቃቃት ስራ ሰርቷል ብለን እናስባለን። ሌሎችም እንደዚሁ ከዚህ በፊት እነ ጉዞ አድዋ፣ ሮታሪ ክለብ፣ የቅዱስ ጊዮርጊስ የስፖርት ክለብ ደጋፊዎች በግሩፕ የገቡ ናቸው። ኢትዮጵያ ካሊንግ የሚባል የሬዲዮ ፕሮግራም አለ። እነሱ ሲገቡ እንደዚህ በግሩፕም በግለሰብም ታዋቂ ሰዎች ሲገቡ ሰውን የማነቃቃት ባህሪው ከፍተኛ ነው እና እንደሱ እየሰራን ያለ ነው። ወደፊት እንግዲህ ደግሞ ትንሽ ቻለንጅ እያደረገን ያለው ሰውም ቃል ለመግባት እንደ ምክንያት እያነሳ ያለው ሃይማኖትን ነው እና ሃይማኖት አባቶች ላይ እሱን ጠንከር ብለን እንሰራለን ብለን እናስባለን። የኮሮናው ምክንያት ይዞን ነው እንጂ እነሱ ላይ በደንብ እንሰራለን ብለን እናስባለን። ይህን ከሰራት ለኢትዮጵያ አይደለም ለአፍሪካም የምንጠቅም እንሆናለን ብለን የምናስበው እኛ።
እስካሁን ድረስ በእናንተ አገልግሎት ውስጥ ምን ያክል ሰዎች ተጠቃሚ እንደሆኑ ይንገሩኝ እስቲ።
የዚያም ዳታ እንኳ እውነት ለመናገር በጣም የወረደ ነው። ምክንያቱም የኮቪድ ምክንያት ያልሰራንባቸው ወሮች አሉ። የተሰሩባቸው ወሮች በጣም ትንሽ ናቸው። ታካሚዎች አይመጡም። ምን የሚለግስ ሰው የለም። ዳመት በጣም የወረደ ነው። በአጠቃላይ ግን በ17 ዓመቱ ነው አይን ባንኩ ከተቋቋመ ጀምሮ ለ2469 ያክል ወገኖች ከብርሃናቸው እንድመለስ ማድረግ ተችሏል ማለት ነው።
ትንሽ ቁጥር ይመስለናል እንዲሁ ስናየው። ኢትዮጵያ ውስጥ ካለው የህዝብ ቁጥር አንጻር በጣም አናሳ ይመስለኛል። ለምንድን ነው ኢትዮጵያውያን በሚፈለገው መጠን ያልሰጡበት ምክንያት ምንድን ነው ብላችሁ ለማጣራት ለማጥናት ጥረት አድርጋችሁ ይሆን? ምን ምላሽ አገኛችሁ?
እኛ እንግዲህ እስካሁን ባለን መረጃ መሰረት እንዲሁ በሚመጡ በጥያቄን በማገኛቸው አይን ብሌን የምንሰበስባቸው መንገዶች በነገራችን ላይ አሁን ሆስፒታልን መሰረት ያደረገ የአይን ብሌን ስብሰባ መርሃ ግብር አለን። ትልቁና ዋናው ትንሽ እየተንቀሳቀሰም ያለው እሱ ነው። ይሄ ማለት ምን ማለት ነው? አንድ ሰው ታሞ ወደ ሆስፒታል ይሄዳል። ሆስፒታል በሄደበት ጊዜ ስልፈት ሊያጋጥም ይችላል እና ለሚጨርሶ እንግዲህ ጥሪ ተደረገበት ስልፈት ካጋጠመው እዛ ሰው ጋር ቤተሰብ አባል ይኖራል። ስለዚህ የቤተሰብ አባል ካለ አንድ ሰው ህይወቱ ካለፈ በኋላ መብቱ ወደ ቤተሰብ አባል ስለሚሸጋገር ወይም ደግሞ ባል ወደ ሚስት ወደ ባል ስለሚሄድ ወይም የስጋ ዘመድ ካለ እዛ በአቅራቢ ያሉትን ሰዎች አማክረን ሁለት ሰዎች ከፈረሙልን ስልፈት ያጋጠመው ሰው ቃል ቢገባም ባይገባም እንዲነሳ ይደረጋል። ምክንያቱም እኛ ምን ብለን እናስባለን፣ ይሄ ቃል ያልገባው ሰውዬ ቤተሰቦቹ ግንዛቤው ኑሯቸው ካመኑበት ወይ ቦታ ላይመቸው ይችላል፣ ወይ ደግሞ ግንዛቤው ሳይኖረው ቀርቶ ሊሆን ይችላል። እንደዚህ እንደሚጠቅም ግንዛቤው ሳይኖረው ቀርቶ ነው ብለን ነው የምንደመድበው እና በዚህ ፈቃደኛ ካገኘን እና ቤተሰብ ከለገሰልን እናመጣለን። አሁን ትንሽ ይሻላል እንጂ በፊት እኛ አማካሪዎቻችን የኔ ቤተሰብ ህይወቱ አልፎ አንተ እንዴት እንደዚህ ታደርጋለህ? እንዴት ያይነ ብለን ተጠይቀኛለህ ብሎ ዱላም የሚያነሳ ነበር። ትንሽ አሁን ግንዛቤው የተሻለ ለውጥ አለው ከጊዜ ወደ ጊዜ። አንደኛውና ዋንኛው ምክንያት ሰዎች የሚያነሱት ሃይማኖትን ነው። ሃይማኖቴ አይፈቅድም፣ ይሄ ሃይማኖት የኔ እንዲሆን ነው የምፈልገውና በኔ ሃይማኖት አይፈቅድም አለግስም ነው የሚሉትና እኛ ብንነግራቸው እኛ ለማሳመን ብንሞክር የሃይማኖት አባቶች ስላልሆን በዘርፉ ያሉት የሃይማኖት አባቶች ያስተምሯቸው የተሻለ ነው ብለን ስላምን እነሱ ጋር ተቀራርበን ለመስራት እየሞከርን ነው አሁን ያለ ነው እንጂ ዋናው ትልቁ ቻሌንጅ ሃይማኖት ነው። ሌላኛው ግንዛቤ ማነስ ነው እና ግንዛቤ ስለሌለው ነው እንጂ ማህበረሰቡ በዛ ዘርፍ ግንዛቤው ቢኖረው የማይለግስበት ምንም ምክንያት የለም ብለን ነው የምናስበው። ምክንያቱም አንድ ሰው በዙሪያው ያሉ ሰዎችን መግበኔ ነው ነገ ምን እንደሚመጣበት አያውቅም እና ኃላፊነት ወስዶ አይለግስም ብለን አናስብም። ግን ግንዛቤው ስለሌለው ነው። ግንዛቤውን ለመስጠት ደግሞ በጣም ብዙ ይቀረናል። እኛም የምንፈልገውን ያክል ለመሄድ ብዙ ችግሮች ስላሉ የፋይናንስ ችግር አለ፣ እንደፈለግን ብቻ የሰው ኃይል እጥረት አለ። ብዙ ነገሮችን ማድረግ እኛ አቅሙ በአቅማችን ልክ እየሰራን ነው። ከአቅም በላይ ሲሆን ደግሞ ለምሳሌ ብራንች የለንም፣ አዲስ አበባ ብቻ ነው የአይነ ብሌን የሚሰበሰበው። ብራንች ኖሮት በየክልሎቹ ብንሰበስብ ይሄ ቁጥር የሚያድግበት ሁኔታ ይኖር ነበር ማለት ነው። ስለዚህ ከአይን ባንኩ ከየሁሉም አቅጣጫ የሁሉንም ድጋፍ ይፈልጋል። ምክንያቱም ይሄ የማህበረሰብ ተቋም ነው። እዚህ ያሉት የአይን ባንኩ ሰራተኞች እንደ ወኪል ናቸው እንጂ ብቻቸውን ሊወጡት የሚችሉ አይደለም። ስለዚህ የሁሉም ማህበረሰብ የመንግስትን መንግስታዊ ያልሆኑም ተቋምም የግለሰቦችም ኃላፊነት ስለሆነ ተባብረው ወደ ተሻለ ደረጃ ሊያደርሱት ይገባል ብለን እናምናለን።
አቶ ነጋ ከመለያየታችን በፊት በቅርቡ እንግዲህ ፒስሪ ለተሰኘ የተጽዕኖ ፈጣሪዎች ሽልማት ተቋማችሁ መታጨቱም ተሰምቷል። ይህ ሽልማት የአሜሪካ መንግስትን የሚሳተፍበት እንደሆነ ሰምተናል። ማህበረሰባዊ ተጠቃሚነትን ከፍ ለማድረግ ለጣሩ ተቋማት የሚሰጥ እንደሆነ ይታወቃል። ለዚህ ሽልማት መታጨታችሁ ለስራችሁ ያለው ፋይዳ ምንድነው? ምን አይነት ስሜት ተሰማችሁ?
እንግዲህ ይሄ ትልቅ ክብር ነው። በነገራችን ላይ አይን ባንኩ በኛው በአፍሪካ ኳሊቲ ሰርቪስ ሬድ የሚደረግ በየሁለት ዓመቱ ኳሊቲውን ኦዲት የሚደረግ አይነ ባንክ ነው። በአፍሪካ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ እንግዲህ የቅርብ ጊዜ የመጡ ካሉ አላውቅም። እስካሁን ድረስ እኛ እስከምናውቀው ድረስ ከሰሃራ በታች ምንም የአይን ባንክ የለም ብለን ነው እያሰብን ያለ ነው። ከኢትዮጵያ አይን ባንክ ውስጥ አፍሪካ ውስጥ ብዙ አይን ባንኮች ተቋቁመዋል፣ ግን አቅማቸው ሳይችል ቀርቶ እንደዚህ ማህበረሰቡን ማሳመን ሳይችሉ ቀርተው የከሰሙ ብዙ የአይን ባንኮች አሉ። ትልቁ የአይን ባንክ የሚባለው ደቡብ አፍሪካ ያለው እንኳን የአይን ብሌን ከውጭ እያስመጣ ነው ንቅለ ተከላው የሚካሄደው ማለት ነው። ስለዚህ የኛ ይህንን ኳሊቲ ሰርቲፊኬሽን የሚያገኘው እንኳን ከአውሮፓ ከአሜሪካ ካሉት የጥራት ደረጃዎች ጋር ተወዳድሮ ነው። ይህንን ማድረጋችን ደግሞ አንደኛ በቁጥር ብንጨምር፣ የለጋሽ ቁጥር ቢጨምር፣ የተሰራራቸው ቁጥር ቢጨምር፣ የአይን ብሌን እንዲሰራላቸው ግንዛቤው እንዲኖረው የምንፈልገው በነገራችን ላይ የሚለግስ ሰው ብቻ ሳይሆን የሚሰራውም ሰው ግንዛቤው እንዲኖረው ያስፈልጋል። የአይን ብሌን ነው የሚተካል ከሌላ ሰው ህይወቱ ካለፈ ከበጎ ለጋሽ ነው የሚነስ ተነስቶ የሚሰራል ሲባል አይ ይህንማ አልፈልግም እንደት ከሞተ ሰው ላይማ ተነስቶልኝ አይሰራልኝ የባስ ይበላሽብኛል ብሎ እንዲህ የሚል ሰውም አለ። ስለዚህ በሁሉም በኩል ግንዛቤው እንድኖር እንፈልጋለን እና ይህን የግንዛቤ መጠን ከፍ ያደርግልናል ብለን እናስባለን። ዓለም አቀፍ እውቅናችንም ከፍ ይልልናል ብለን እናስባለን። ለስራችን ጥሩ ነገር ነው። እኛም እንድንነሳሳ በደንብ እንድንሰራ የሞራልም እንትንም ድጋፍ ይኖረናል። ለእኛም የውስጥ መነሳሳት ይኖረናል ብለን እናስባለን። በእርግጥ የአይን ባንኩ ሰራተኞችም ቦርዱም ሁሉም በጣም በሞራል የሚሰራ ሰብአዊነት ተሰምቶት የአገልግሎቱም ሰብአዊ ስራ ስለሆነ ሁሉም በኃላፊነት የሚሰራ ነው። ንግ ከዚህ በላይ በደንብ ኃላፊነት ተሰምቶት እንዲሰራ እና እንዲመቃቃ ያደርገዋል ብለን እናስባለን።
አቶ ነጋ ደምሴ የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ ጉዳዮች በሌላ ጊዜም እንዲሁን እንነጋገራለን። ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። በአይን ብሌን ንቅለ ተከላ በተደረገላቸው በሰርጅኖቻችን፣ በሐኪሞቻችን፣ በቦርዱ፣ በአይን ባንኩ ስም እኔም በጣም ላመሰግናቸው እወዳለሁ። መልካም ምሽት።
መልካም ምሽት። እናመሰግናለን።